ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 19 2016 ዓ.ም ስርጭታችን አሁን ጀመረ። የባህር ዳር የሰላም ኮንፈረንስ ተሳታፊዎች የግጭት ታሳሪዎች እንዲፈቱ ጠየቁ።
አስቸኳይ ጊዜ አዋጁ መጠናቀቁን ተከትሎ እነኚህ ሰዎች ከእስር እንዲለቀቁ የሚል አጠቃላይ የመንግስት አሰራርም ወደ መደበኛው የህግ አተገባበር እንዲመለስ የሚል መግለጫ ወጥተናል። ስለዚህ አብሮ መሄድ ነው፣ ጥሩ ነው ማለት ነው የምንችለው። አክቲቪስቶች፣ ጋዜጠኞች እየተፈቱ ነው። ከኛ መግለጫ በኋላ የሚተፈቱ አሉ።
የሰማችኋቸው በትጥቅ ግጭት ውስጥ በሚገኘው የአማራ ክልል ርዕሰ መዲና ባህር ዳር ከተማ ላለፉት 2 ቀናት የተካሄደውን የሰላም ጉባኤ የተሳተፉ ልዩ ልዩ የህብረተሰብ ክፍሎች፣ በግጭቱ አውድ ውስጥ የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞችና ተጽዕኖ ፈጣሪ ዜጎች እንዲፈቱ መጠየቃቸውን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሪጅን ዳይሬክተር አቶ አለሙ ምህረት የተናገሩትን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጭ ተመልካቾች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራልናል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዱ ወልዴ እዚህ አብሮኝ ስቱዲዮ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜና ወደ እንግዱ ወልዴ ልውሰዳችሁ።
በድጋሚ እንደምናመሻችሁ። ጁሊያን አሳንጅ አገሩ አውስትራሊያ ገብቷል። በተመድ የሚደገፍና በኬንያ ፖሊስ የሚመራ ኃይል ሄይቲ ገብቷል። ዊልያም ሩቶ የታክስ ማሻሻያ ሕጉን በፊርማቸው እንደማያጸድቁ ዛሬ አስታወቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኬንያ የታክስ ጭማሪን በመቃወም በተደረጉ ሰልፎች ላይ ከ20 በላይ ሰዎች መገደላቸውን ተከትሎ መንግሥት ሰላማዊ የሆነ ተቃውሞ የማድረግን መብት እንዲያከብር አሜሪካ ዛሬ ረቡዕ ጥሪ አድርጋለች። ሰላማዊ ሕዝባዊ ስብሰባ የማድረግ መብታቸውን በመጠቀም ላይ ያሉ ኬንያውያን አደጋ ላይ እንዳይወድቁ ጥንቃቄ እንዲደረግ መወትወታችንን እንቀጥላለን ሲሉ የአሜሪካው ብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ከርቢ ለዜና ሰዎች ዛሬ ተናግረዋል። መብቱ በኬንያ ሕገ መንግሥት የተጠበቀ በመሆኑ መከበር አለበት የሚል እምነት አለን ሲሉ ከርቢ አክለዋል። በትናንትናው ዕለት ተቃዋሚዎች ፓርላማውን መውረራቸውና በርካቶች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን ተከትሎ የአገሪቱ ፕሬዚደንት ዊልያም ሩቶ የታክስ ማሻሻያ ሕጉን በፊርማቸው እንደማያጸድቁ ዛሬ ረቡዕ አስታውቀዋል። የታክስ ጭማሪው ያስፈለገው የውጭ ዕዳን ለመክፈል እንደሆነ መንግሥት ሲገልጽ ቆይቷል። ኬንያውያን በበኩላቸው የታክስ ጭማሪው ባለው የኑሮ ጫና ላይ ይበልጥ ስቃይ ውስጥ እንደሚከታቸው ይገልጻሉ። ትናንት በፓርላማው የተከሰተውን ቀውስ ተከትሎ መንግሥት መከላከያ ሰራዊቱን አሰማርቷል። ሁኔታውን የሀገር ክህደት ሲሉ የገለጹት ሩቶ የታክስ ሕጉ ሰፊ ቅሬታ እንዳስከተለና ሕዝቡ ላሰማው ድምፅ ምላሽ እንደሰጡ አስታውቀዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የሚደግፍና በኬንያ ፖሊስ የሚመራ ኃይል ሄይቲን በማበጥ ላይ ያሉትን ወሮበሎች ለመጋፈጥ ትናንት ማምሻውን መዲናዋ በሆነችው ፖርቶ ፕሪንስ ገብቷል። 200 የሚሆኑ የኬንያ ፖሊስ ኃይል አባላት ትናንት ሄይቲ ቢገቡም የመጀመሪያው ተግባራቸው ምን እንደሆነ አለመታወቁን የአሶሴትድ ፕሬስ ዘገባ አመልክቷል። 80% የሚሆነውን የመዲናዋን ፖርቶ ፕሪንስ ክፍል የሚቆጣጠሩትን ወሮበሎች እንደሚፋለሙ ግን ይጠበቃል። ወሮበሎቹ በየመንደሩ ባደረሱት ጥቃት 580,000 የሚሆኑ ነዋሪዎች ቤታቸውን ጥለው ለመውጣት ተገደዋል። ወሮበሎቹ የተጠናከሩ መምጣታቸው የሄይቲን መንግስት የውጭ ኃይል እርዳታ እንዲጠይቅ አስገድዷል። በሄይቲ የውጭ ኃይል ሲሰማራ ለአራተኛ ጊዜ ነው። ከእንደ አውሮፓን አቆጣጠር 2004 እስከ 2017 የነበረው የተመድ ልዑክ በጾታ ጥቃትና 10,000 የሚጠጉ ሰዎችን ሕይወት የቀጠፈውን ኮሌራን ወደ አገሪቱ ይዞ ገብቷል በሚል በመከሰሱ አንዳንድ የሄይቲ ዜጎች የአዲሱን ኃይል መግባት በጥርጣሬ እንዲመለከቱ አድርገዋል። ሌሎች ደግሞ በመልካም ተቀብለዋል። የኬንያ መንግስት የፖሊስ ኃይሉን ወደ ሄይቲ ለማሰማራት መወሰኑ በሀገር ውስጥ የህግ ንትርክና ተቃውሞ ገጥሞት ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዊኪሊክሱ መስራች ጁሊያን አሳንጅ ከሰዓታት በፊት ካንብራ አውስትራሊያ ገብቷል። ትላንት ረቡዕ በሰላማዊ ውቅያኖስ የአሜሪካ ግዛት በሆነችው ሳይፓን የፌዴራል ፍርድ ቤት ቀርቦ ከተከሰሰበት 18 የሚሆኑ ጉዳዮች ውስጥ በአንዱ ጥፋተኝነቱን አምኖ ዳኛዋ በእስር ላይ የቆየበትን 5 ዓመት ወደ ቅጣት ቀይረው ነጻ ያወጡት ጁሊያን አሳንጅ በአውስትራሊያ መዲና ካንብራ የአየር ማረፊያ ደርሶ ከአውሮፕላን እንደወረደ ባለቤቱንና አባቱን አቅፎ ሲስም ተስተውሏል። ባለፉት ወራት ውስጥ በአሜሪካው የፍትህ መስሪያ ቤትና በጁሊያን አሳንጅ ጠበቆች መካከል ድርድር ሲደረግ የቆየ ሲሆን ጁሊያን አሳንጅ የአሜሪካ ብሔራዊ ደህንነትን አደጋ ላይ የሚጥሉ መረጃዎችን አትመዋል በሚል በቀረበበት ክስ በፍርድ ቤት ቀርቦ ጥፋተኝነቱን የሚያምን ከሆነ በእንግሊዝ ለአምስት ዓመታት የቆየበት የእስር ጊዜ ወደ ቅጣት ተቀይሮ ነጻ እንደሚወጣ ስምምነት ላይ ተደርሶ ነበር። የአውስትራሊያ መንግሥት ከአስር ዓመታት በላይ የፈጀውን የሕግ ሂደት እንዲያበቃ ለአሜሪካ መንግሥት ጥያቄ ማቅረቡና የፕሬዚዳንት ጆ ባይደን አስተዳደርም ጉዳዩ እልባት እንዲያገኝ ፍላጎቱን መግለጹ ትላንት በፍርድ ቤት ለተደረሰበት የመጨረሻው ውሳኔ አስተዋጽኦ ማድረጉ ተዘግቧል። ጁሊያን አሳንጅ ከእንደ አውሮፓን አቆጣጠር 2010 ጀምሮ በወቅቱ ብራድሊ ማኒንግ ተብሎ በሚጠራ በኋላ ግን ጾታውን ወደ ሴት ቀይሮ ቼልሲ ማኒንግ በሚል ከምትጠራ የቀድሞ የአሜሪካ መከላከያ ሰራተኛ ያገኘውን ጥብቅ የአሜሪካ መከላከያና ዲፕሎማሲያዊ ሰነዶችን በዊኪሊክስ ድረ ገጹ ላይ በማተሙ ነበር ለመከሰስ የበቃው። በተጨማሪም አሳንጅ የጾታ ጥቃት ፈጽሟል በሚል በስዊድን ክስ ቀርቦበት የነበረ ሲሆን ከእንግሊዝ ተይዞ ወደ ስዊድን እንዲተላለፍ የነበረውን ጥያቄ ተከትሎ በእንደ አውሮፓውያን አቆጣጠር 2012 ለንደን በሚገኘው የኢኳዶር ኤምባሲ የፖለቲካ ጥገኝነት ጠይቆ ለሰባት ዓመታት በኤምባሲው ግቢ ውስጥ ኖሯል። አሳንጅ ከኤምባሲውና ከኤኳዶር መንግሥት ጋር የነበረው ግንኙነት በመሻከሩም ለእንግሊዝ መንግሥት ተላልፎ ተሰጥቶ ላለፉት 5 ዓመታት በከፍተኛ ጥበቃ ስር በሚገኝ እስር ቤት ቆይቷል። ትላንት በአሜሪካ ፍርድ ቤት የተሰጠው ውሳኔ ለ14 ዓመታት የቆየውን የጁሊያን አሳንጅን የተጓተተ ዓለም አቀፍ የሕግ ሂደት መቋጫ አበጅቶለታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የኔዘርላንዱን ጠቅላይ ሚኒስትር ማርክ ሩተ ቀጣዩ የቃል ኪዳኑ ዋና ጸሐፊ አድርገው መርጠዋል። ድርጅቱ ምርጫውን ያደረገው በዩክሬን ያለው ጦርነት ተፋፍሞ በቀጠለበት እንዲሁም አሜሪካ ቃል ኪዳኑን በተመለከተ ወደፊት የሚኖራት አመለካከት በእርግጠኝነት ባልታወቀበት ሁኔታ ነው። ማርክ ሩተ በመጪው ጥቅምት ስልጣኑን ይረከባሉ ተብሎ ይጠበቃል። የወቅቱ የቃል ኪዳኑ ዋና ጸሐፊ የሆኑትን የቀድሞው የኖርዌይ ጠቅላይ ሚኒስትር ጀንስ ስቶልተንበርግ ለመተካት ሌላው ተወዳዳሪ ሆነው የቀረቡት የሮማንያው ፕሬዚደንት ክላውስ ዮሐንስ ባለፈው ሳምንት ከውድድሩ መውጣታቸውን በማሳወቃቸው የኔዘርላንዱ ማርክ ሩተ ካለ ተቀናቃኝ እንዲመረጡ ሆኗል። አዲሱ ዋና ጸሐፊ የኔቶ አባል አገራት ለዩክሬን የሚሰጡትን ድጋፍ ለማስቀጠል እንዲሁም ቃል ኪዳኑ በቀጥታ ከሩሲያ ጋር ወደ ጦርነቱ እንዳይገባ መግታትን የመሰሉ ፈተናዎች ይገጥሟቸዋል ተብሏል። ለቃል ኪዳን ድርጅቱ ብዙም ስፍራ የማይሰጡት ዶናልድ ትራምፕ በአሜሪካ ወደ ስልጣን ለመመለስ የመቻላቸው ጉዳይም የዋና ጸሐፊው ሌላ ፈተና እንደሚሆን ተነግረዋል። በመጨረሻም በአሜሪካ ፕሬዚደንታዊ ምርጫ እጩዎች የሆኑት ዴሞክራቱ ጆ ባይደን እና ሪፐብሊካኑ ዶናልድ ትራምፕ የመጀመሪያውን ክርክር ነገ ሐሙስ ማምሻውን አትላንታ በሚገኘው የሲኤንኤን ስቱዲዮ ያደርጋሉ። በክርክሩም ከራሳቸው ይልቅ የተቀናቃኙ መመረጥ ለአገሪቱ አደጋ መሆኑን ለአሜሪካ ሕዝብ ለማስረዳት ይሞክራሉ። ባይደን አገሪቱን እያቆረቆዙ ናቸው በማለት ትራምፕ ሲከሱ ሰንብተዋል። የዋጋ ግሽበትና ወንጀል በአገር ውስጥ መበራከት፣ በውጭ ደግሞ በአውሮፓና በመካከለኛው ምስራቅ በመካሄድ ላይ ያሉትን ጦርነቶች በመጥቀስ ባይደን አሜሪካንን ወደ ሦስተኛው የዓለም ጦርነት እያቀረቡ እንደሆነ ትራምፕ ይከሳሉ። ባይደን በበኩላቸው ትራምፕ ሀገሪቱን ወደ ኋላ ሊመልሱ እየሞከሩ ነው ሲሉ በተቃራኒ ይከሳሉ። ታይተዋል ያሏቸውን መሻሻሎችና መልካም ሁኔታዎችንም ትራምፕ የሚመርጡ ከሆነ አደጋ ላይ ይወድቃሉ ሲሉ ይተቻሉ። ሁለቱ እጩዎች ተቀራራቢ ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች በማመልከታቸው የነገውን ክርክር አጓጊ አድርጎታል። ክርክሩ ለሁለቱም እጩዎች መልካም አጋጣሚ የሚፈጥር ቢሆንም በተቃራኒው ደግሞ አደጋም ሊኖረው እንደሚችል ተንታኞች በመናገር ላይ ናቸው። ሁለቱም እጩዎች ክርክሩን የሚያደርጉት በፓርቲዎቻቸው በይፋ በእጩነት ከመቅረባቸው በፊት ነው። በክርክሩ ወቅት በአካል ተገኝተው የሚከታተሉ ታዳሚዎች የማይኖሩ ሲሆን የመክፈቻ ንግግር እንደማይፈቀድ ታውቋል። ተረኛ ያልሆነው ተናጋሪ ማይክሮፎን ተራው እስኪደርስ እንደሚዘጋ የክርክሩ አስተናጋጅ የሆነው ሲኤንኤን አስታውቋል። ክብራትና ክብራን፣ በዚሁ የምሽቱን የዓለም ዜና አጠቃልላለሁ። ለቀሪው ዝግጅቶች ወደ ደረጀ ደስታ አመራቸዋሉ።
እንግዲ ወልደን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። ዝግጅታችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀርብልናል። በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብራን አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የባህር ዳር የሰላም ኮንፈረንስ ተሳታፊዎች የግጭት ታሳሪዎች እንዲፈቱ ጠየቁ። በትጥቅ ግጭት ውስጥ በሚገኘው የአማራ ክልል ርዕሰ መዲና ባህር ዳር ከተማ ላለፉት ሁለት ቀናት የተካሄደውን የሰላም ጉባኤ የተሳተፉ ልዩ ልዩ የህብረተሰብ ክፍሎች፣ በግጭቱ አውድ ውስጥ የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞችና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቀዋል። ተሳታፊዎቹ በሰላም ጉባኤው ማጠቃለያ ላይ ባወጡት ባለ 10 ነጥብ የአቋም መግለጫ መንግስት ታሳሪዎቹን በምህረትና በይቅርታ መፍታቱ ለክልሉ ዘላቂ ሰላም የበኩላቸውን እንዲወጡ ያስችላል ብለዋል። ጉባኤውን ባዘጋጀው በክልሉ መንግስትና በተሳታፊዎች መካከል እስረኞች እንዲፈቱ መግባባት ላይ ስለመደረሱ ግን የተገለጸ ነገር የለም። የግጭት ታሳሪዎች እንዲፈቱ በሰላም ጉባኤው የአቋም መግለጫ ላይ የቀረበው ጥያቄ የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ላይ የተደነገገው አስቸኳይ ጊዜ አዋጅ ባለፈው ግንቦት ወር መጨረሻ ማብቃቱን አስመልክቶ ያወጣውን መግለጫ እንደሚያንጸባርቅ በኮሚሽኑ የሪጅን ዲሬክተር አቶ አለሙ ምህረት አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎችን ለመፍታት እቅድ እንዳለው የሚያሳይ ነው ብለዋል። አስቴር ምስጋናው ዝርዝር አላት።
ባለፉት ሁለት ቀናት የአማራ ክልል መንግስት በባህር ዳር ከተማ ያዘጋጀውና የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች የህብረተሰብ ክፍሎች የተሳተፉበት የሰላም ጉባኤ ሲጠናቀቅ ባወጣው ባለ 10 ነጥብ የጋራ አቋም መግለጫ በክልሉ ከተፈጠረው ግጭት ጋር በተያያዘ ተጠርጥረው የታሰሩ ፖለቲከኞች፣ ጋዜጠኞች፣ ምሁራንና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቋል። መንግስት ታሳሪዎችን በይቅርታና በምህረት እንዲፈታ የጠየቁት ጉባኤተኞቹ እርምጃው ተጠርጣሪዎቹ ለአካባቢያቸው ዘላቂ ሰላም መስፈን የበኩላቸውን ሚና ለመጫወት እንደሚያስችላቸው አመልክተዋል። ከባህር ዳሩ መግለጫ አስቀድሞ የተለያየ የሀገር ውስጥና ዓለም አቀፍ አካላትም በተለይ የታሰሩ ሰዎችን መፍታት አስፈላጊነት በተመለከተ ጥሪዎችን አቅርበዋል። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ባለፈው ዓመት ሐምሌ 28 ቀን 2015 ዓ.ም የተደነገገው ለአስር ወራት የቆየው የአስቸኳይ ጊዜ አዋጅ ግንቦት 28 ቀን 2016 ዓ.ም ማብቃቱን ተከትሎ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በአዋጁ አውድ ውስጥ በቁጥጥር ስር የዋሉ ሰዎች ከእስር ሊለቀቁ ይገባል ማለቱ ይታወሳል። ይህንኑ በማስታወስ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የሪጅን ዳይሬክተር አቶ አለሙ ምህረት በአቋም መግለጫው የቀረበው ጥያቄ የኮሚሽኑን ሀሳብ ያንጸባረቀ ነው ብለዋል።
በተለይ ከአስቸኳይ ጊዜ አዋጅ አፈጻጸም ጋር በተያያዘ የተያዙ ሰዎች ነበሩ። በአስቸኳይ ጊዜ አዋጁ መጠናቀቁን ተከትሎ እነኚህ ሰዎች ከእስር እንዲለቀቁ የሚል አጠቃላይ የመንግስት አሰራርም ወደ መደበኛው የህግ አተገባበር እንዲመለስ የሚል መግለጫ ወጥተናል። ስለዚህ አብሮ የሚሄድ ነው፣ ጥሩ ነው ማለት ነው የምንችለው። ድርጅቶች ጋዜጠኞች እየተፈቱ ነው። እኛ መግለጫ በኋላ የሚተፈቱ አሉ።
የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው በበኩላቸው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎቹን የመፍታት እቅድ እንዳለው ያሳያል ብለዋል።
በመንግስት ነው፣ በተለይ ደግሞ በክልል አመራሮች እንዲሁም በፌዴሬሽን ምክር ቤት ፕሬዚዳንቱ ሳይቀር የተገኙበት መድረክ ነው። ተሰብሳቢዎች እነማን ናቸው? ተሰብሳቢዎች በምን አይነት ተመረጡ የሚለው ምንም አይታወቅም። እኔ ምርጫ ክልል አካባቢውን ደውዬ ለማጣራት ሞክር፣ ማን እንደተሰበሰበ እንኳን ከዛ ምርጫ ክልል አይታወቅም። በምን መስፈርት ተሰብሳቢዎች እንደተመረጡ አይታወቅም። ስለዚህ እንደው የአማራ ህዝብ አቋም አድርጎ ለመውሰድ ነው አላማው። ቀድሞ የታሰበ ነው። አስፈጻሚው አካል መጀመሪያ ያዘጋጀው ነገር አለ፣ የወሰነው ነገር አለ። ያንን እንግዲህ ህዝብ ድምፅ አስመስሎ የህዝብ ጥያቄ ስለመጣ ነገር እንደወሰነ አስመስሎ ለማቅረብ እስካልሆነ ድረስ ሽማግሌዎቹ ብቻቸውን የሚወስኑት ነገር ይኖራል ብዬ አልገምትም። አስፈጻሚው ቀደም ብሎ የወሰነ ጉዳይ ነው ብዬ ነው የማስበው። ምክንያቱም አስቸኳይ ጊዜ አዋጁ አልቋል። ዜጎች የታሰሩት በደረቅ ወንጀል አይደለም፣ በፖለቲካ አመለካከታቸው ምክንያት ነው። ዴሞክራሲ መብታቸውን ስለተጠቀሙ ስለሆነ ጫናውም ዓለም አቀፍ ጫናም እየበረታ ስለሆነ ምናልባት ሊፈቱ ይችላል ብዬ ገምታለሁ።
የባህር ዳሩ የሰላም ጉባኤ ተሳታፊዎች ትጥቃዊ ትግልን ምርጫቸው አድርገው ጫካ ለገቡና ወንድሞችና እህቶች ሲሉ ለጠሯቸው ወገኖችም የውይይትና የድርድር ጥሪን አቅርበዋል። በክልላችን ውስጥ እየሆነ ባለው ነገር ወንድም ወንድሙን እየገደለና ህዝባችን የከፋ ችግር እየደረሰበት ነው ባሉበት መግለጫቸው በጫካ ያሉ ወንድሞች ጥያቄያቸውን በሰላማዊ መንገድ እንዲያቀርቡና የመንግስት የጸጥታ ኃይሎችም ጥቃት ከመሰንዘር ተቆጥበው በፍጹም ሙያዊ ዲሲፕሊን እንዲቀርቧቸው ጠይቀዋል። ከትግራይ ክልል አዋሳኝ ከሆኑ አካባቢዎች ጋር በተያያዘ የሚነሱ የማንነትና የአስተዳደር እንዲሁም በህገ መንግስት ማሻሻያ ዙሪያ መወያየታቸውን በአቋም መግለጫቸው ላይ የጠቆሙት የጉባኤው ተሳታፊዎች ለመንግስት ጥያቄ ማቅረባቸውን አስታውቀዋል። ህወሓት የማንነትና የአስተዳደር ጥያቄ ባለባቸው አካባቢዎች የፕሪቶሪያን የሰላም ስምምነት በመጣስ ወረራ መፈጸሙን ያነሳው የሰላም ጉባኤ ተሳታፊዎች የአቋም መግለጫ በወረራ ከያዛቸው አካባቢዎች ለቆ እንዲወጣ አሳስቧል። የሰላም ስምምነቱ በተሟላ ይዘት ተፈጻሚ እንዲሆንና ጥያቄዎቹም በሰላማዊና ህግን መሰረት ባደረገ መልኩ ምላሽ እንዲሰጣቸው መንግስትን ጠይቋል። ከጉዳዩ ጋር በተያያዘ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጽህፈት ቤት አመራሮች አቶ እያሱ ተስፋዬና አቶ አማኑኤል አሰፋ እንዲሁም ከትግራይ ክልል ደቡባዊ ዞን አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምጽ አስቴር ምስጋናው ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚሰራጭላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሕዝብ ተወካዮች ምክር ቤት ትላንት ማክሰኞ የጸደቀው የመሬት ይዞታ ካሳ ክፍያ የአዋጅ ማሻሻያ የመብት ጥሰትን ያስከትላል ሲል ተችቷል። ለሕዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ የሚወስነው የአዋጁ ማሻሻያ የካሳ ክፍያን ከፌዴራሉ መንግስት ወደ ክልሎችና የከተማ አስተዳደሮች ማሸጋገርን ጨምሮ ከዳኝነት ጉዳይ ጋር የተገናኙ ለውጦችንም ደንግጓል። ይህም በህዝብ ተወካዮች ምክር ቤት አባላት ጥያቄ አስነስቷል። ማሻሻያው በቀድሞ አዋጅ ላይ ያሉ ለባለይዞታዎች ጠቃሚ የሆኑ ድንጋጌዎችን ወደኋላ ይመልሳል ሲሉ የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል ተናግረዋል። ኬኔዲ አባተ።
ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን ከአምስት ዓመት በፊት የወጣው አዋጅ ቁጥር 1161 ህዝባር 2011 ማሻሻያ ትናንት ማክሰኞ ሰኔ 18 ቀን 2016 ዓ.ም በህዝብ ተወካዮች ምክር ቤት በአብላጫ ድምፅ ጸድቋል። ለልማት ተነሺዎች ከሚከፈለው የካሳ ክፍያ ጋር በተያያዘ በፌዴራሉ መንግስት በሚከናወኑ የመሰረተ ልማትና የማህበራዊ አገልግሎት ግንባታዎች ላይ የሚፈጠረውን ጫናና የጊዜ ብክነት ለመቅረፍ ታስቦ የተደረገው የአዋጅ ማሻሻያ ካሳ የመክፈል ኃላፊነትን ለክልልና ለከተማ አስተዳደር አካላት አስተላልፏል። የመሬት ይዞታው እንዲለቀቅ የተወሰነው በፌደራሉ መንግስት ለሚከናወን መሰረተ ልማትና የማህበራዊ አገልግሎት ማስፋፊያ ከሆነ የልማት ስራው የሚካሄድበት የክልል የወረዳ ወይም የከተማ አስተዳደር ለባለ ይዞታዎች የሚከፈለውን የንብረት ካሳ፣ የልማት ተነሺ ድጋፍ፣ የኢኮኖሚ ጉዳት ካሳ፣ የማህበራዊ ትስስር መቋረጥና የስነ ልቡና ጉዳት ካሳ ወጪ የመክፈል ግዴታ እንዳለበት ተደንግጓል። ይህ የአዋጁ ማሻሻያ ድንጋጌ ከምክር ቤት አባላት ጥያቄ አስነስቷል።
አሁን እዚህ ላይ የገባው የካሳ ክፍያን ታሳቢ ተደርጎ ለክልሎች ከሚላክ በጀት ይላል። በየትኛው ቀመር የሚላከውን በጀት ነው? አሰራር የለውም ይሄ። አሁንም የ2017 በጀትን የመረመርን ስለሆነ ያለ ነው። ይህን ታሳቢ ያደረገ በጀት ስሌትም አልተቀመጠም፣ አሰራርም የለው። እሱ ላይ ማብራሪያ ቢሰጥበት።
በአሁኑ ሰዓት እንደሚታወቀው ክልሎች ደሞዝ ሁሉ የማይከፍሉበት ደረጃ እንዳለ እናውቃለን። ቀደም ያለ ብድር እንዳለባቸው እዳለባቸው ክልሎች ያንን እንኳን ከፍለው አልጨረሱም። ለልማት ተነሺዎች እንዴት አድርገው ነው በቂ ካሳ ይከፍላሉ ብላችሁ የገመገማችሁት?
የአዋጁን ማሻሻያ ረቂቅ ካዘጋጁት የምክር ቤቱ ሁለት ቋሚ ኮሚቴዎች አንዱ የሆነው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ ክልሎች ከፌዴራሉ መንግስት ከሚያገኙት ድጎማና ከራሳቸው ገቢ በተጨማሪ የካሳ ክፍያን ታሳቢ ያደረገ በጀትም እንደሚያዝላቸው ጠቁመዋል።
አዳዲስ ፕሮጀክቶች በሚያዙበት ጊዜ እሱን ታሳቢ ያደረገ የበጀት ድጋፍ የአመቱ እቅድ አካል ተደርጎ ለክልሎች ገንዘብ እንደሚወርድ ነው። አሁን በዚህ አዋጅ እያንዳንዱን ዲቴል ነገር ውስጥ ገብተን አዋጁ ላይ ማመላከት ስለማይቻል ከእቅድ ዝግጅት ጀምሮ አዳዲስ ፕሮጀክቶቹን ታሳቢ ተደርጎ እንዴት ተደርጎ በጀት መመደብ አለበት የሚለው ትኩረት እንዲደረግ በአዋጃችን ምንጩን አመላክተናል። ለዛ ነው ይሄን ማሻሻያ መነሻ ተደርጎ ሚኒስትሮች ምክር ቤት ደንብ ማውጣት እንደሚችሉ ማውጣት እንዳለባቸው ያስቀመጥ ነው።
እርሳቸው ይህን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል በበኩላቸው የካሳ ጉዳይ ወደ ክልሎች መዞሩ የመብት ጥሰትን እንደሚያስከትል አመልክተዋል። የ1997ቱን አዋጅ በማሻሻል በ2011 የተዘጋጀው አዋጅ የግለሰቦችን የንብረት መብትና የይዞታ ዋስትና ከማስጠበቅ አንጻር ዘርፈ ብዙ የካሳ ድንጋጌዎችን የያዘ እንደነበረ ዲሬክተሩ ለአሜሪካ ድምጽ አስታውሰዋል። በአሁኑ ማሻሻያ ግን የካሳ ጉዳይ ወደ ክልሎች መዛወሩ የልማት ተነሺዎችን ሊጎዳ እንደሚችል አብራርተዋል።
አዋጅ ቁጥር 1161/2011 ተራማጅ አዋጅ ነው ብለን አኩሽት የምናደርጋቸውን ኤሌመንቶች ወደ ኋላ የሚመልስ አይነት ድንጋጌዎችን የያዘ ማሻሻያ ነው ልንል እንችላለን። ካሳ የመክፈል ግዴታን ወደ ክልሎች የምናዞር ከሆነ ክልሎች አንደኛ በነዛ ልማቶች ወር እነዛ ተግባራት ይፈጸማሉ የሚል በራሳቸው እቅድ ያልያዙ ከመሆናቸው አንጻር ለዛ ጉዳይ የያዙት በጀት እንዳይኖር ይችላል። ሶ ኢንፌክት ምን ይሆናል? ተጎጂው ላይ ካስ ይችላል ነው። ሁለተኛ ደግሞ እንደምታውቀው የክልሎቻችን አቅሞችም የተለያዩ ናቸው እና የተሻለ አቅም ያላቸው ክልሎች አካባቢ ያሉት ግለሰቦች በተሻለ መንገድ ሊካሱ ይችላሉ። ነገር ግን ደግሞ አቅማቸው አነስተኛ የሆኑ ክልሎች አካባቢ ደግሞ ያሉት ደግሞ የመካፈት ድላቸው እየጠበበ ይመጣል ነው። ነገር ግን እንግዲህ በፓርላማው ውይይት ምናልባት የሰማነው ልዩ የሆነ ይህንን ጉዳይ ተመለከተ በጀት ይበጀታል የሚል አይነት ማብራሪያው ተሰጥቷል። ይሄ ጉዳይ ህጉ ላይ ይካተት አይካተት እንግዲህ የምናየው ይሆናል።
ሌላው በአዋጁ ማሻሻያ የተደረገበት አብይ ጉዳይ ቅሬታዎች የሚታዩበትን የዳኝነት አካል የተመለከተ ነው። የፌዴራል መንግስቱ ከሚያከናውናቸው የመሰረተ ልማትና የማህበራዊ አገልግሎት ማስፋፊያዎች ጋር በተያያዘ ክሶች በሚቀርቡበት ጊዜ ይህን ስራ የሚያከናውነው የፌዴራል መንግስቱ ተቋም ዋና መስሪያ ቤት የሚገኝበት የፌዴራል የመጀመሪያ ደረጃ ፍርድ ቤት ሊሆን እንደሚገባው ተደንግጓል። ይህ አካሄድ በቅሬታ አቅራቢዎች ላይ መስተጓጎል የሚፈጥር እንደሆነ በመጥቀስ ከምክር ቤቱ አባላት ጥያቄዎች ተነስተዋል። የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤልም ከአካባቢ እንዲሁም ከኢኮኖሚ አቅም ጋር በተያያዘ ፍርድ ቤቶች ሊኖራቸው የሚገባውን ተደራሽነት የሚጻረር እንደሆነ አስረድተዋል።
በተለይ የፌዴራል ተቋማት የሚያደርጋቸውን የልማት ስራዎችን በተመለከተ መሬቱ ሲነጠቅ የተወሰደበት አካል ቅሬታ ካለው ክስ መመስረት የሚችለው የእነዚህ ተቋማት ዋናው መስሪያ ቤት ያለበት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው ብሎ ያስቀምጣል። ይሄ እንግዲህ በአጭሩ ለሰይ ዳሰነች አካባቢ አንድ ግለሰብ ይዞታው ቢነሳ ቢወሰድበት መክሰስ የሚችለው እንግዲህ እነዚህ አብዛኛው የፌዴራል ተቋማት ዋናው መስሪያ ቤታቸው ያለው አዲስ አበባ ላይ ስለሆነ እዚሁ መጥተው በፌዴራል የመጀመሪያ ደረጃ ፍርድ ቤት መክሰስ ነው የሚችለው። ይሄ ፍትህን ከማግኘት አንጻር አስቻይ አይደለም፣ የዳኝነት ወጪው ከፍ ይላል ነው። ስለዚህ እንዴት በእነዚህ ጉዳዮች ላይ የፌዴራል ተቋማትን የመጠየቅ ጉዳዩ አስቸጋሪ ነው የሚሆነው ነው።
የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ በሰጡት ምላሽ እስካሁን ያሉት አብዛኛዎቹ ክሶች ከካሳ ክፍያ ጋር የተገናኙ መሆናቸውን ጠቅሰዋል። የካሳ ክፍያ ደግሞ የፌዴራል ተቋማትን እንደማይመለከት ገልጸው ለስራዎቹ መቀላጠፍ ማሻሻያው እንደሚያስፈልግ ተናግረዋል። የፍርድ ቤት ክርክሮችን ተከትሎ የልማት ስራዎችን በሚያከናውኑ ተቋሞች ላይ የተለያዩ የእግድ ትዕዛዞች ሊሰጡ የሚችሉት ደግሞ በፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝደንት አማካኝነት ብቻ እንደሆነ በአዋጁ ማሻሻያ ላይ ተመልክቷል። ይህም ድንጋጌ ቢሆን የዳኝነት ነጻነትን የሚጻረር ክፍተት እንዳለበት የተናገሩት ዶክተር ብራይትማን ገብረ ሚካኤል ኢሰመኮ የአዋጁ ማሻሻያ ከመጽደቁ በፊት ምክረ ሐሳቦችን ለሚመለከታቸው ቋሚ ኮሚቴዎችና የፍትህ ሚኒስቴር ማቅረቡን ተናግረዋል። ሆኖም ምክረ ሐሳቦቹ በአብዛኛው አለመካተታቸውን አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የእስራኤል የመከላከያ ሚኒስትር ጋላንት ሂዝቦላን በዲፕሎማሲ እንዲታገሉት ዩናይትድ ስቴትስ ጥሪ አቀረበች። የእስራኤል የመከላከያ ሚኒስትር ዮአፍ ጋላንት ትላንት ማክሰኞ በዋሽንግተን ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ቀደም ብሎ ሰኞ ዕለት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመከላከያ ሚኒስትር ጋላንት ጋዛ ውስጥ ከሐማስ ጋር የሚካሄደው ጦርነት እንዳይስፋፋ እንዲከላከሉ አስጠንቅቀዋል። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ ያላት ቆንጅታየት አቀርበዋለች።
በእስራኤልና በሊባኖስ ድንበር ላይ የከባድ መሳሪያ ድብደባው እየጨመረ መሄዱ ሰፋ ያለ ክልላዊ ግጭት ይቀሰቅስ ይሆናል የሚለውን ስጋት አባብሶታል። ትናንት ማክሰኞ የእስራኤል የመከላከያ ሚኒስትር ዮአብ ጋላንት በዋሽንግተን ስብሰባዎቻቸውን የቀጠሉ ሲሆን በፔንታገን ከዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ኦስተን ለግጭቱ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል።
Hezbollah's provocations threaten to drag the Israeli and Lebanese people into a war that they do not want.
Hezbollah የሚፈጽመው የትንኮሳ አድራጎት የእስራኤልና የሊባኖስን ህዝብ ወደማይፈልጉት ጦርነት ውስጥ ጎትቶ ሊያስገባ ይችላል የሚል ስጋት የሚደቅም ጉዳይ ነው። እንዲህ ያለው ጦርነት ደግሞ ሊባኖስን ለከባድ አደጋ ይዳርጋታል። ንጹሃን እስራኤላውያንና ሊባኖሳውያን ሰላማዊ ሰዎችንም በጣም ይጎዳል።
ጋላንት በበኩላቸው እስራኤል መላውን የመካከለኛ ምስራቅ የሚነካ አንድምታ የሚያስከትል መስቀለኛ መንገድ ላይ እንደምትገኝ ተናግረዋል።
In the north, we are determined to establish security.
በሰሜኑ በኩል ጸጥታውን ለማስከበር በአካባቢው በተጨባጭ የሚታየውን ሁኔታ ቀይረን ማህበረሰቦቻችን ደህንነቶቻቸው ተጠብቆ ወደ ቤታቸው እንዲገቡ ለማድረግ ቁርጠኞች ነን።
ሐማስ ለስምንት ወራት የቀጠለውን ግጭት የሚያስቆም ጊዜያዊ የተኩስ አቁም እንዲደረግ ያቀረበውን ጥያቄ እስራኤል ውድቅ አድርጋለች። አንድ ተንታኝ ለቪኦኤ እንደተናገሩት ታዲያ ዩናይትድ ስቴትስ ድርድሮቹን በቀጠለችበት በዚህ ወቅት ጋላንት ቁልፍ ያገናኝነት ሚና ይኖራቸዋል። ራን ፕሮጀክት ኤርፎርስ በተባለ የምርምር ተቋም የስትራቴጂና የርዕዮተ ዓለማዊ መርሆች ጉዳይ ፕሮግራም ዳይሬክተሩ ራፋኤል ኮሆን ያስረዳሉ።
And the Biden administration has generally seen Defense Minister Gallant as a actual ally in this endeavor.
የባይደን አስተዳደር በአጠቃላይ የመከላከያ ሚኒስትር ጋላንትን በዚህ ጥረት ውስጥ በእውነተኛ አጋርነት አይቷቸዋል። ጋላንትም የራሳቸውን የድህረ ጦርነት እቅድ ከወራት በፊት አሳውቀዋል። የኔታንያሁ አስተዳደር ይሁንታ አልሰጠላቸውም። ሚኒስትር ኦስትንና ሚኒስትር ብሊንከን ጋላንትን ፈቃደኛ አጋር እንደሚሆናቸው ያመኑ ይመስለኛል። ያ ደግሞ ከኔታንያሁ መንግስት ጋር ለመነጋገር በአገናኝነት ሊጠቅም ይችላል።
ጦርነቱ የተጀመረው እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 ቀን ሐማስ እስራኤል ውስጥ ባደረሰው ድንገተኛ ጥቃት 1200 ሰዎችን ከገደለና ወደ 240 የሚሆኑ ሌሎች ሰዎችን አግተው ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር ሲቪሎችንና ተዋጊዎችን ሳይለይ በሰጠው አሃዝ ግጭቱ ከተጀመረ ወዲህ ከ37,000 በላይ ፍልስጤማውያን እንደተገደሉ አመልክቷል። ትናንት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ባለስልጣን የሆኑት ያስሚና ጉዌርዳ የጋዛ ሁኔታ እጅግ አደገኛ እንደሆነ ገልጸው አስጠንቅቀዋል።
None of them have living conditions.
አንድም ለመኖር አመቺ የሆነ ቦታ የለም። ቀረብ ብለን ከተመለከትን ሁሉም ሰው እጅግ ከባድ በሆነ ሁኔታ ውስጥ ህይወቱን እንደምንም እያቆየን ያለው በጣም አደገኛ ሁኔታ ነው ያለው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫም ወደ ጋዛ በየብስ ተከታትለው የሚጓዙ እርዳታ የጫኑ ተሽከርካሪዎች ብዙዎቹ በወንጀለኞች ኢላማ ስለሚደረጉ ለሲቪሉ ህዝብ እየደረሱ እንዳልሆነ አመልክቷል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማቲው ሚለር ሲናገሩ
The work remains ongoing. The situation is still incredibly dire. We need to continue to get more humanitarian assistance into the north.
ስራው እንደቀጠለ ነው። ሁኔታው አሁንም እጅግ በጣም አስከፊ ነው። ወደ ሰሜኑ አካባቢ ተጨማሪ ሰብአዊ እርዳታ ለማስገባት ጥረት ማድረጋችንን መቀጠል አለብን። በርግጥም ደግሞ በደቡብ አካባቢ ላለው መጓተት አንዳንድ ቦታ ለሚታየው የኋሊት መንሽራተት መፍትሄ መፈለግ ይኖርብናል።
የጋዛን ህዝብ መከራ ለማክተም ብቸኛው አስተማማኝ መንገድ የጦርነቱ መቆም መሆኑን ሚለር አክለው አሳስበዋል።
ነገ ሐሙስ ከሚካሄደው ፕሬዝዳንታዊ ክርክር በፊት ለአፍታ ወደ 2020 በሐሳብ ተጉዘን በጊዜው የነበረውን እናስታውስ። የ2024ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የመጀመሪያው ክርክር ነገ ሐሙስ ይካሄዳል። ለዚህ ፕሬዝዳንታዊ ምርጫ የመጀመሪያው ይሁን እንጂ እጩዎቹ ግን በዚህን መሰሉ መድረክ ተገናኝተው ሲከራከሩ የመጀመሪያቸው አይደለም። የአሜሪካ ድምጿ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፐርሱቲ በነገው የፕሬዝደንት ጆ ባይደን እና የቀድሞ ፕሬዝደንት ዶናልድ ትራምፕ ክርክር ላይ ልናይና ልንሰማ ስለምንችላቸው ነገሮች ከወዲሁ አንዳንድ ፍንጮች ፍለጋ ወደ 2020ው ክርክራቸው ተወስደናለች። አሉላ ከበደ እንደሚከተለው ያቀርበዋል።
ሁለቱ ተከራካሪዎች ባይደን እና የቀድሞ ፕሬዝዳንት ዶናልድ ትራምፕ ለመጨረሻ ጊዜ በዚህን መሰሉ የክርክር መድረክ የተገናኙት እንደ አውሮፓውያን የዘመን አቆጣጠር መስከረም 29 2020 ዓ.ም ነበር።
እስኪ ሰዎች እንዲያውቁ እንዲረዱት አደረ።
ያን ጥያቄ መመለስ አይፈልግም።
I'm not going to answer the question because the question is,
ሌላኛው ደግሞ ሪጂም አመታት ያገለገሉት የፖለቲካ ሰው ጆ ባይደን።
People out there need help.
እዚያ ያሉ ሰዎች እርዳታ ይሻሉ።
90 ደቂቃው ክርክር በሙሉ ማለት ይቻላል በግርግርና አንዱ ሌላውን በማቋረጥ የተመላ ነበር።
አንተ ዝርዝር ውስጥ ያለው ማን ነው?
ስለዚያ ክርክር ምን ታስታውሳላችሁ ሲል የአሜሪካ ድምጽ አንዳንድ መራጮችን ጠይቆ ነበር። ሃይዲ ሃርደን የባይደን ደጋፊ ናቸው።
ያ ከሆነ እኮ ጥቂት ጊዜ ተቆጠረ።
ጀረሚ ላውሪን ደግሞ የትራምፕ ደጋፊ ናቸው።
I remember that Trump was, you know, superior debater.
የክርክር ብቃት እንደነበራቸው አስታውሳለሁ።
አዳም ቤሊም ሌላ የባይደን መራጭ ናቸው።
Trump was obviously sort of employing these like very childish tricks, interrupting him constantly, and Biden
didn't have any of it. እናም ባይደን ያን በተመለከተ ምንም የሚያደርጉት ነገር አልነበራቸው።
ነገም ሌላ ተመሳሳይ የፖለቲካ ትዕይንት የሚጠበቅ ይመስላል። ክሪስ ዋላስ ነበር የ2020ውን ክርክር የመራው ጋዜጠኛ።
Sir, with $1 billion, if you get rid of it, you know what, you're not stop.
ክርክሩን ማካሄድ እስኪያዳግት ድረስ የነበረውን ሁኔታ ለማስቆም ሞት ወጥ ነበረበት። ያ ሁኔታ ምናልባትም በአዲሶቹ የክርክር ደንቦች ሊለወጥ ይችል ይሆናል። በዚህኛው ክርክር የአንደኛው መነጋገሪያ ማይክሮፎን ሌላኛው በሚናገሩበት ወቅት ድምጽ እንዳያሰማ ይደረጋል። የባይደን ደጋፊ የሆኑት ቼት ኤድልማን አዲሱን አሰራር ወደውታል።
Yeah, I mean, I wish it didn't have to come down to that, but I mean, given the last debate, I think that's a good policy protocol.
የመጨረሻውን ክርክር መለስ በየሳስታውስ ያ ጥሩ ፖሊሲና አካሄድ ይመስለኛል።
እንደ ተንታኞች እይታም ይህ ክርክር በአብዛኛው አስቀድመው የሚመርጡትን የወሰኑ መራጮች ሐሳብ የሚያስለውጥ አይሆንም። ፒተር ሎጅ በጆርጅ ዋሽንግተን ዩኒቨርሲቲ የመገናኛ ብዙሃንና የሕዝብ ጉዳዮች ትምህርት ቤት ዳይሬክተር ናቸው።
Supporters of Joe Biden are going to dismiss his slips of tongue.
የጆ ባይደን ደጋፊዎች በስህተት ሊናገሩት የሚችሉት ነገር አለያም ትክክል ያልሆነ ነገር ቢናገሩ ቦታ የሚሰጡትና የሚያሳስባቸው ጉዳይ አይሆንም። ምክንያቱም ያ የጆ ባይደን ጠባይ በመሆኑ እርሳቸው ሁሌም እንደዚያ በመሆናቸው። የትራምፕ ደጋፊዎችም በተመሳሳይ አዎ በቃ ትራምፕ ራሳቸው ነው የሆኑት የሚል ምላሽ ሊሰጡ ይችላሉ። በቃ የመጣላቸው ነገር በቀጥታ የሚናገሩ ሰው በመሆናቸው ነው የተናገሩትን ቃል ሳይሆን ቁም ነገራቸውን መከተል።
ቤን ኮክስ ደግሞ እስካሁን ድምጻቸውን ለማን እንደሚሰጡ ያልወሰኑ መራጭ ናቸው። በነገው ክርክር ግን ምን ማየት እንደሚፈልጉ አሳምረው ያውቃሉ።
A lot more love, I think, to bring it.
Underline didn't sabasseb yemiasfellegen fikr now. Buzu fikr.
Huletenyaw presidentay krikr lefitachin yemeskerem worte izwal. Yihun inji yam bihon benegew krikracho akhed yemiwessen lihon ichilal.
የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊ በዲሞክራሲ በተግባር ነው። በኬንያ እየተካሄዱ ያሉ የወጣቶች ተቃውሞ ቀጠናዊ አንድምታ። በኬንያ የሀገሪቱ መንግስት ያወጣውን የታክስ ህግ ተከትሎ ባለፈው ሳምንት በናይሮቢ ተጀምሮ በመላ ሀገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ህይወት እስከ ማለፍ ደርሷል። በአገሪቱ እንደዚህ አይነት ተቃውሞዎች የተለመዱ መሆናቸውን መጨረሻ ላይ በምክክር እንደሚፈቱ የሚናገሩት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ሁኔታው ከቁጥጥር ውጪ የሚሆን ከሆነ ግን መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋት የሚፈጥር ነው ይላሉ። ኑሯቸውን በናይሮቢ ያደረጉት ኢትዮጵያዊ አቶ ገመቺሳ በፍቃዱ በበኩላቸው አሁን ሁኔታው የተረጋጋ መምጣቱን ገልጸው ትላንት አይሎ በተካሄደው ተቃውሞ በኢትዮጵያውያን ላይ የደረሰ ጉዳት ስለመኖሩም እንዳልሰሙ ተናግረዋል። አስማማው አየነው ለዲሞክራሲ በተግባር ጥንቅራችን ተከታዩን አዘጋጅቷል።
የኬንያ መንግስት ሀገሪቱ ያለባትን ግዙፍ ዓለም አቀፍ ዕዳ ወለድ ክፍያ ለመቀጠል ያስፈልገኛል በሚል ረቂቅ የታክስ ጭማሪ ህግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የማህበራዊ ሚዲያ እንቅስቃሴ እየጨመረ መጥቷል። ይህን ተከትሎም ባለፈው ሳምንት በናይሮቢ ተጀምሮ በመላ ሀገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ህይወት እስከ ማለፍ ደርሷል። ላለፉት 20 አመታት ኑሯቸውን በኬንያ ናይሮቢ ያደረጉት ኢትዮጵያዊው አቶ ገመቺሳ በፍቃዱ ትላንት ማክሰኞ የነበረው ተቃውሞ በሰውና በንብረት ላይ ጉዳት እስከማድረስ የዘለቀ እንደነበር ይናገራሉ።
ትላንትና የነበረው ሰላማዊ ሰልፍ ወደ ማምሻው አምን ከሰዓት በኋላ ቫዮለንት ሆኗል። ማለት ፓርላማው ካጸደቀ የ2024 ፋይናንስ ቢል የተባለውን ፓርላማው ካጸደቀ በኋላ ነው ችግሩ የተባባሰው። ከዛ በኋላ ነው ፓርላማ ውስጥ ገብቶ ወጣቶቹ ፕሮቴስት ሲያደርጉ የነበረው። ወጣቶች በአብዛኛው ፓርላማ እንደገቡና ሌላም በከተማ ውስጥ ያለውን ሱፐርማርኬቶችም ይሁን አንዳንድ የመንግስት ቦታዎችን የመንግስት ኦፊሶችን የማቃጠል ሁኔታ ስናይ ነበረ፣ ስንሰማ ነበረ። እንግዲህ ያው ወደ ማምሻው ወደ ከሰዓት በኋላ ማለት ነው በጣም የተባባሰው። ብዙ ሰው እንደተጎዳ ነው ስነገር የነበረው። እስካሁን የሞተው ሰው ከ10 በላይ እንደሆነ ነው እየተነገረ ያለው።
ሰልፉን ተከትሎ የኬንያው ፕሬዚዳንት ዊሊያም ሩቶ የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን በቃል አቀባያቸው በኩል ባለፈው እሁድ አስታውቀዋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያናገራቸው የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ኬንያ ከሌሎች የቀጠናው ሀገራት በተሻለ ሐሳብን የመግለጽ ነጻነት የምትሰጥ ሀገር ናት ይላሉ። ይሁንና ሰልፎች መጨረሻ ላይ በግጭት የመጠናቀቅ ሁኔታም በአገሪቱ ፖለቲካዊ ባህል እየሆነ መጥቷል የሚሉት ዶክተር በለጠም የአሁኑ ተቃውሞም ከኢኮኖሚያዊ ጉዳዮች ባለፈ የፕሬዚዳንት ሩቶ ቅቡልነት ላይ ከሚነሱ ጥያቄዎች ጋርም የተያያዘ እንደሆነም ይገልጻሉ።
ፕሬዚዳንት ሩቶ ስልጣን ላይ ከወጡበት ጊዜ ጀምሮ ዋነኛው ትኩረታቸው ያደረጉት በቀጠናው በዓለም አቀፍ ደረጃ ያላቸውን ተሰሚነት ማቁልመት፣ ኬንያን ከምዕራቡ ዓለም ጋር ሙሉ በሙሉ ማወዳጀት እንደሆነ ይታወቃል። በዚህም ብዙ እርምጃዎች ተጉዘዋል። ግን አገር ውስጥ ያላቸው ተቀባይነት፣ ተሰሚነት ከውጭ እንዳለው የዲፕሎማሲ እንቅስቃሴ የተሳካ ነው ወይም የተዋጣለት ነው ብለን መናገር አንችልም። በተደጋጋሚ እንደተስተዋለው የውስጥ ቅቡልነታቸው ሌጂትመሲ የምንለው በአመዛኙ ገና ያልተሳካ፣ ያልተሟላ፣ እሳቸው ከውጭ እንዳገኙት አይነት ደረጃ ላይ መድረስ ያልቻለ ነው እና ሰፋ ተደርጎ ሲመለከት አብዛኛው ማህበረሰብ ከዚህ ቀደምም ከምርጫው ጋር በተገናኘ በተቀናቃኛቸው በራይላ ኦዲንጋ መሪነት እንደዚሁ ተቃውሞ ሲደረግባቸው ነበር። አሁን ደግሞ በታክስ ጉዳዮች ላይ ተቃውሞ እየመጣ ነው እና ድንገት ይህንን ነገር በሌላ መልኩ ማየት ከተቻለ ማለት የምንችለው እንቅስቃሴው የውስጥ ተቀባይነታቸውን ገና ያለመረጋገጣቸው ምልክት ነው። ለምርጫም ይሁን ለታክስ ጉዳይ ህዝቡ አደባባይ መውጣቱ የዛ መገለጫ እንጂ ዋነኛው ምክንያት ብቻ እንዳልሆነ ማሰቡ የተሻለ ይሆናል።
የኢትዮጵያ ጎረቤትና የረዥም ዓመታት ወዳጅነት ባላት ኬንያ በርካታ ኢትዮጵያውያን ይኖራሉ። በሀገሪቱ እየሆነ ያለው ነገር እንደሚያስጨንቃቸው የሚናገሩት በናይሮቢ የሚኖሩት አቶ ገመችሳ እስካሁን ግን በኢትዮጵያ ላይ የደረሰ ጉዳት እንዳልሰሙ ይናገራሉ።
ትናንትና የሆነው ነገር ለእኛም ስጋት ነው፣ ለሀገሪቷም ስጋት ነው። ብዙ ኢትዮጵያኖች በሀገሪቷ እንደሚኖሩ ይታወቃል፣ ጎረቤት ሀገር ስለሆነች። ነገር ግን እኔ እስካሁን በኢትዮጵያኖች ላይ የደረሰን ጉዳት አልሰማውም። የነበረውም ጉዳት ከተማ ውስጥ ዳውንታውን ስለነበረ ብዙ ኢትዮጵያኖች እዛ አካባቢ አይኖሩ። ትንሽ ስጋት ያለው ናይሮቢ አጀሰንት ወደ ሆነችው ኪያምቡ አካባቢ ቶክስ እንደነበረ ማታ ይነገራል። እዛ አካባቢ ደግሞ ብዙ ሰዎች የእኛ ሰዎች ይኖራሉ። ግን የሰማነው ነገር የለም እስካሁን የተጎዳ ኢትዮጵያዊ እንደሌለ ነው የማውቀው። ምናልባት እንግዲህ ውሎ አድሮ የሚመጣው ነገር አናውቅም፣ ግን እስከዛም የሚያሰጋ አይደለም። ትናንትና የነበረው ችግር በአብዛኛው መካከለኛ ከተማ ስለነበረ
ዋና ከተማ ናይሮቢ ባለፈ በደቡብ ምስራቅ የወደብ ከተማይቱ ሞምባሳ እና በምዕራባዊቱ የኪስሙ ከተማም ረቂቅ የፋይናንስ ህጉን በመቃወም ሰልፎች መካሄዳቸው ታውቋል። ከዚህ በፊት ሲደረጉ እንደነበሩ ሰልፎች ይህም መጨረሻ ላይ በምክክር ይፈታል ብለው እንደሚያምኑ የሚናገሩት ዶክተር በለጠም ነገር ግን ሁኔታው ከቁጥጥር ውጭ የሚሆን ከሆነ መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋትን የሚፈጥር ነው ይላሉም።
በተደጋጋሚ ኬንያ ውስጥ እንዳየነው ይሄ ጉዳይ በድርድር መፍትሄ ያገኛል ተብሎ ይታሰባል። ስለዚህም የአጭር ጊዜ እንቅስቃሴ የመሆን እድል ይኖረዋል በአንድ በኩል ሲታይ። ይሄ ካልሆነና ልክ ከዚህ ቀደም የዛሬ 5 ዓመት ከዛም በፊት ኢትዮጵያ ውስጥም ሱዳን ውስጥም እንዳየ ነው ወደ ሌላ ኢራፕሽንና ግርግር የሚያመራ ከሆነ በቀጠናው ብቸኛ ሰላማዊ የተረጋጋች ሀገርነት የምንላትን የሌሎቹ ዕጣ ፈንታ ሊገጥማት የመቻል እድሉ ሰፊ ነው የሚሆነው። እንግዲህ ይሄ ከሆነ ይበልጥ በሌሎችም የቀጠናው ሀገራት ላይ ተጽዕኖ የሚያሳድር በቀጠናው ላይ ያለውን የኢኮኖሚ የፖለቲካ መረጋጋት ወደ ባሰ አቅጣጫ የሚመራ የመሆን እድሉ ሰፊ ነው። በደንብ እንደምናውቀው ኬንያ የኢስት አፍሪካ ኮሚኒቲን በስፋት እያንቀሳቀሰች ትገኛለች። እንደዚሁም ከምዕራቡ ዓለም ጋር ባላት ግብር የቀጠናው የሰላምና የደህንነት የኢኮኖሚ ማዕከል ወደ መሆን እየተሸጋገረች ነበር። አሁንም ናት ተብሎ ይታሰባል። ያንን ወደኋላ የሚቀለብስ እንቅስቃሴ ኬንያ ውስጥ መደረግ ከጀመረ ዘን ይሄ በቀጠናዊ የሰላምና ደህንነት ጉዳዮች ላይ፣ በኢኮኖሚ ጉዳዮች ላይ ሌላ አሉታዊ የሆነ እንድምታ ይኖራል ተብሎ ይታሰባል እና በትኩረት መከታተል ያስፈልጋል።
የታክስ ህጉን ያጸደቁት የኬንያ ህግ አውጪዎችም ቀደም ሲል በረቂቅ ህጉ ተካቶ የነበሩ በዳቦ በተሽከርካሪዎች ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። በዛሬው ዕለት ደግሞ ፕሬዚዳንት ዊልያም ሩቶ የታክስ ህጉ እንደማይፈርሙና የወጣቶችን ተቃውሞ መቀበላቸው ማሳወቃቸው የተናገሩት አቶ ገመችሳ በፍቃዱ ይህም ሁኔታ ወጣቶቹ ለነገ የጠሩትን ተቃውሞ እንደሚያስቀርና ሰላማዊ ሁኔታ እንደሚፈጥር ታምኖበታል ይላሉ።
የሚያረጋጋ ነገር ከፕሬዚዳንቱ ተሰምቷል። የሀገሪቷ ፕሬዚዳንት መግለጫ ሲሰጡ ነበር ከስቴት ሀውስ እና አላጸድቀውም ኮንሲደር ያለው ብሎ የማረጋጋት መልዕክት መግለጫ ዛሬ ከትንሽ ሰዓት በፊት ነው የሰጠው። አክቹዋሊ
ይሄንን ስለሰማን ደግሞ መረጋጋት ስሜት እየተሰማን ነው። እንግዲህ አገሪቷም ከአሁን በኋላ ከስጋቱ ታርፋለች ብዬ አስባለሁ።
ይህ የፕሬዚዳንቱ ውሳኔ ፖለቲካዊ ብስለትን የሚያሳይ ነው የሚሉት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ለቀጠናው ሀገራትም ምሳሌ የሚሆን ነው ይላሉ።
ይሄ በኬንያ ፖለቲካ ውስጥ ባህል እየሆነ መጥቷል። ሪሊ የፐብሊክ ፕሬዥሩ እየጠነከረ ሲመጣ ኮምፕሮማይዝ የማድረግ ልምድ በተደጋጋሚ ተስተውሏል። አሁንም የህዝቡ ተቃውሞ እያየለ ሲመጣ ተመሳሳይ የሆነ በመንግስት በኩል እርምጃ። ይሄ በአንድ በኩል በቀጠናው የማይስተዋለው የኬንያ ጉዳዮችን የህዝብ ፍላጎትን አድረስ የማድረግ ዝግጁነትን ያመላክታል። ይሄ እንደ ብስለትም ጭምር ይወሰዳል። አንዳንድ ጊዜ ከህዝብ ጥያቄ ከህዝብ ፍላጎት ያፈነገጡ ውሳኔዎችን ሁሉ መቀየር አግባብ እንደሆነ ጥሩ ትምህርት ይሰጣል ተብሎ ይታሰባል። ኬንያ ለዚህ ጥሩ ምሳሌ ትሆናለች። ይሄ ማለት ግን የኬንያ ችግር ተፈቷል ማለትም አይደለም። ከዚህ ቀደም ያለው የተባባል ነው። ፕሬዚደንቱ አሁንም የውስጥ ጉዳይ ላይ ያላቸው የተሰሚነት የሌጂትመሲ ጥያቄ ጉልህ ችግራቸው እንደሆነ ዋነኛው አመላካሽ ነው እና ድንገትም ውሳኔውን ሊቀለብሱ የተዘጋጁበት ምክንያታቸው ይህንን ቅቡልነት አልፈውት ሊሄዱ እንደማይችሉ ለማሳየትም ጭምር እንደሆነ መረዳት ያስፈልጋል እና የፖለቲካ ውሳኔም ጭምር ሊሆን እንደሚችል ማሰቡ ይበጃል።
በኬንያ የሚፈጠር ሁኔታ በቀጠናው ሀገራት ላይ የሚኖረው ተጽዕኖ ከፍተኛ ስለመሆኑ የሚገልጹት ዶክተር በለጠም የኢትዮጵያ መንግስትም ይህንን ጉዳይ በአትኩሮት ይከታተሏል ተብሎ እንደሚጠበቅ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባችን የሴቶችና የቤተሰብ ፕሮግራማችን ነው። ሀገር በቀል የትምህርት መፍትሄዎች እንዲዳብሩ የሚሰራው ተቋም ሩትስ ኤንድ ዊንግስ ከአራት ዓመታት በፊት በሕክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራችና የቦርድ አባል ዶክተር ሰርካለም ግርማ የተለያዩ ጥናትና ምርምሮች ላይ አትኩሮት አድርጎ ሲሰራ በቆየው ኤሊክሰር የተሰኘው የግል ምርምር ተቋም በኩል የተገነዘቧቸው ማህበራዊ ተግዳሮቶችና የመፍትሄ ሀሳብ ክፍተቶች ለሩት ኤን ዊንግስ መመስረት መነሻ መሆኑን ይናገራሉ። ተቋሙ የግብረ ገብ ትምህርት በስርዓተ ትምህርት ውስጥ እንዲካተት ማድረግን ጨምሮ የምልክት ቋንቋን አንድ አገራዊ የስራ መገልገያ እንዲሆንና መስማት የተሳናቸው በተለያዩ ዘርፎች ውስጥ የስራ እድል እንዲኖራቸው በመስራት ላይ ይገኛል ይላሉ። ኤደን ገረመው ተከታዩን አዘጋጅታለች።
ሩት ኤንድ ዊንግስ ከ20 ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረዥም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጪ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። በተቋም ውስጥ ደግሞ ሆነሽ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት ወይ አስተዋጽኦ ታደርጊያለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ሁልጊዜ ጥያቄ የሚሆኑብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጡት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም የሚሆን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ውስብስብ ናቸው። ግን የሚፈቱበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ፣ ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጎልበት አለብን፣ የግለሰብን አቅም ማጎልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተም ብለን ባለፉት 20 እንደዚህ ዓመታት በላይ የአዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል እና እንዲካተት ደግሞ እንደ ግለሰብም እንደ ተቋምም አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ 18 ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንግስን ስንጀምር ግን ያልኩሽ ነገር የጀመርነው እንደ 10 ዓመት ከዛ በላይ ሆነናል። ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወር ከወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ ይመጣ። አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሩት ሲንግስ እኛ ምንድን ነው እንደ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የምንይዘው አንዱ እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንደ አንድ የስራ ቋንቋ ኢትዮጵያ እንድትቀበል ብዙ ሀገራት ተቀብለዋል። እዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ 80 ሀገራት በዓለማች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ የለም። እሱን ለማድረግ ሞክረን ነበር። ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ትባያለሽ። ለምሳሌ ትምህርት ሚኒስቴር። ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ። ስለዚህ ብዙ ስራ አይፈልግም። ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ማለት ነው።
ሩት ኤንድ ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተገባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት ወይም ምዘና ብዙ ጊዜ አንሰራ። አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆኑ በማድረግ አሁን በተለይኛ ከነሱ ጋር መስራት ከጀመርም ወደ 2 ዓመት ሆኖናል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ውጤት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማብረር የምንሰራበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርተውኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዝግጅታችን የረቡዕ ምሽት ዝግጅታችንን ነው። ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከዚያ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዲጂታል መስክ የታየው ምርታ በየትኛውም ዓለም ክፍል ለሚገኙ ማህበረሰቦች ትልቅ ጠቀሜታ ቢሰጥም በዚህ ክፍለ ዘመን ከሚታዩ የደህንነት ስጋቶችም አንዱ ለመሆን የበቃ ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። 60 የሚሆኑ የተባበሩት መንግስታት ድርጅት አባል አገራትና የአውሮፓ ህብረት በጋራ ባወጡት መግለጫ ሀገራት ግንኙነታቸውን፣ ንግድና አስተዳደርን ለማሳለጥ በዲጂታል መሰረተ ልማት ላይ ጥገኛ በመሆናቸው በሳይበር መስክ ላይ የሚታየው አደገኛ የሆነ አጠቃቀም በኢንተርኔት በተሳሰረው ዓለም ውስጥ ከፍተኛ ስጋት ደቅነዋል ብለዋል። የሳይበር ደህንነት መሰረታዊ የሆኑ ስርዓቶቻችን ማለትም የኢኮኖሚና የዲሞክራሲ ተቋማት እንዲሰሩ ያስችላል ያሉት በተባበሩት መንግስታት ድርጅት የአሜሪካ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ በርካታ መንግስታዊም ሆነ መንግስታዊ ያልሆኑ ተዋናዮች በተቃራኒው እየሰሩ ነው ብለዋል።
Across the world they have exploited digital connectivity to extort
በመላው ዓለም የዲጂታል ግንኙነትን በመጠቀም ከሰለባዎች ትርፍ አግኝተዋል። ከመንግስትና ከግሉ ዘርፍም ገንዘብና ውጥን ሐሳቦችን ሰርቀዋል። ጋዜጠኞችንና የሰባዊ መብት አቀንቃኞችን ኢላማ አድርገዋል። ወደፊት ለሚከሰቱ ግጭቶች አመቺ ስፍራን ይዘዋል። እንዲሁም በዚህ በተባበሩት መንግስታት ድርጅት የሚገኘውን ጨምሮ ወሳኝ የሆኑ መሰረተ ልማቶች ላይ ስጋት ደቅነዋል።
በተደጋጋሚ ስምምነት የጸደቀው በሳይበር ላይ በኃላፊነት እንድንጠቀም የሚያስችለው ማዕቀፍ ዓለም አቀፍ ሕግጋት በሳይበር ላይ ተግባራዊ እንደሚሆን ግልጽ አድርጓል። ሀገራትም በሰላም ጊዜ በራሳቸው ፈቃድ ሳይበርን በኃላፊነት እንዲጠቀሙ ይጠበቃል ብለዋል ሊንዳ ቶማስ ግሪንፊልድ። ሆኖም ማዕቀፉን የደገፉ አንዳንዶች ችላ ለማለት መርጠዋል። ይባስ ብሎም አደገኛ ተዋናዮች ኃይል እንዲያገኙ አድርገዋል ሲሉ ማከላቸውን በድምጽ ተያይዞ የደረሰን ርዕሰ አንቀጽ አመልክቷል።
ይህም ለኮሪያ ሕዝብ ዲሞክራሲያዊ ሪፐብሊክ የጅምላ ጨራሽ መሳሪያዎችንና የብላስቲክ ሚሳይል ፕሮግራምን ለማካሄድ የሚፈጸሙትን አደገኛ የሳይበር ተግባራትን ይጨምራል። ሩሲያ በዩክሬን፣ ጀርመን፣ ቼኮስሎቫኪያ፣ ሊቱዋኒያ፣ ስሎቫኪያ እና ስዊድን የምታካሄደውን የሳይበር እንቅስቃሴዎች ይጨምራል። በሩሲያ የሚገኘው የስለላ ዳይሬክቶሬት ፖለቲካ ፓርቲዎችንና ዲሞክራሲያዊ ተቋማትን ኢላማ ማድረጉን ይጨምራል። ይህ ብቻ ሳይሆን የሩሲያ መንግስት በሳይበር ጥቃት በመፈጸም ቤዛን ለሚጠይቁት መደበቂያ ሆኗል። ጥቃት ፈጻሚዎች ባለፉት ቅርብ አመታት ውስጥ በሆስፒታሎችና ሌሎች ቁልፍ የመሰረተ ልማቶች ላይ በቢሊዮን ዶላር የሚቆጠር ኪሳራንና ከፍተኛ ጉዳት አድርሰዋል።
ሁሉም ሀገራት ማዕቀፉን ተግባራዊ እንዲያደርጉና በሳይበር መስኩ ሰላምን እንዲሁም መረጋጋትን እንዲያሰፍኑ ጥሪ እናደርጋለን ብለዋል ቋሚ ተወካያ።
በሰላም ጥበቃ ስራዎች ላይ የሳይበር ጥቃቶች እንዳይደርሱ ጥንቃቄ ለማድረግ ወይም ደግሞ የሳይበር ደህንነት የኒኩሌር መሳሪያ እገዳን በተመለከተ የተሻለ አስተዋጽኦ እንዲኖረው ለማድረግ ይህ ምክር ቤት ተግዳሮቶችን ከሳይበር ደህንነት አንጻር ማየቱን መቀጠል አለበት።
አንዱ ሀገር በሌላው ላይ ለሚያደርሰው ጥቃት የዓለም አቀፍ ሕግ ተግባራዊ እንዲሆን በድጋሚ እናረጋግጥ ያሉት ሊንዳ ቶማስ ግሪንፊልድ ሀገራትም በሰላም ጊዜ በራሳቸው ፈቃድ ሳይበርን በኃላፊነት እንዲጠቀሙና እንዲሁም በሳይበር ላይ በሚፈጠሩ ክስተቶች አማካይነት የሚከሰቱ ግጭቶች እንዲቀንሱ እናድርግ፣ በሕግ ላይ የተመሰረተውን ዓለም አቀፍ ስርዓት እንጠብቅ፣ የዲጂታሉ ዓለም በገሃዱ ዓለም ላይ ያለው ተጽዕኖ ወደ ተሻለ ሁኔታ የሚያሻግር እንዲሆን እናረጋግጥ ሲሉ በተመድ የአሜሪካ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ ሲተላለፍላችሁ የቆየውን የረቡዕ ሰኔ 19/2016 ዓ.ም ዝግጅታችንን ነበረ የተከታተላችሁ የቆያችሁት። የዘወትር ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ዘወትር መከታተል ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ። እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምፅ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።